ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በድምፅና በምስል ምህንድስናው አብረናችሁ እናመሻለን። ዛሬ ምሽት ዘለግ ያለውን ዝግጅታችንን የምንሰጠው ከኢትዮጵያ ውጭ ከሚኖሩ ኢትዮጵያን ጋራ በምናደርገው ውይይት ነው። ዛሬ ወደ አውሮፓዊት ሀገር ስዊዘርላንድ እናቀናለን። እንግዶችን ከመሸጋገረ በኋላ አስታውቃችኋለሁ። በአውሮፓዊት ሀገር ስዊዘርላንድ የሚኖሩ ኢትዮጵያንን በስፖርትና ባህላዊ ክንውኖች ለማስተሳሰር ያለመ ማህበር ከተቋቋመ ቆየት ብሏል። ይህ ማህበር ዘንድሮ ላይ 7ኛውን የኢትዮ ስዊዝ የባህልና ስፖርት ፌስቲቫል በአውሮፓውያኑ አቆጣጠር መስከረም 24 2022 ዓ.ም ላይ በቤዝል ከተማ ያከናውናል። ዛሬ ምሽት ከዚህ ፌስቲቫል አዘጋጅ ኮሚቴ አመራሮች ጋር አጠር ያለ ቆይታ አድርጋለሁ። በተያያዥ ጉዳዮች ላይ ሐሳባቸውን እንዲሰጡኝ የጋበዝኳቸው ደግሞ አቶ ዳንኤል ብስራትና አቶ ታሪኩ ገብረኝ ነው። ሁለቱ በቀጥታ ስልክ መስመራችን ላይ ይገኛሉ። እንግዶቻችን በጣም አመሰግናለሁ፣ ግብዣችንን አክብራችሁ ስለተገኛችሁልን በቀጥታ መስመር።
እኛም እናመሰግናለን። የቪኦኤ እና የገቢና ፕሮግራም አዘጋጆች እናመሰግናለን።
መልካም።
እናመሰግናለን። እኛም የጋቢና አዘጋጆች እንደምን ሰነበታችሁ?
እኛም እናመሰግናለን። ወደ መጀመሪያው ጥያቄ እስቲል አምራ ዳንኤል ካንተ ልጀምር። ያው ወጣት ስለሆንክ ነው አንተም እንግዲህ የኢትዮ ስዊዝ የስፖርትና ባህል ማህበር መቼ እንደተቋቋመና ማህበሩን ለማቋቋም ደግሞ ያበቁ ጉዳዮች፣ ምክንያቶች ምን እንደሆኑ ለአድማጮች በተወሰነ መልኩ ብታጋራልን።
በጣም ጥሩ ጥያቄ ነው። የኢትዮ ስዊዝ ማህበር እንግዲህ የዚህ የስፖርት ማህበር የተቋቋመው በ2005 ዓ.ም ነው። አሁን ወደ 17ኛ ዓመት ተሸጋግሯል። የአንድ የጎረምሳ ልጅ እድሜ ይዟል ማለት ነው። እና እንግዲህ በዚህ ስዊዝ ውስጥ ያለን ኢትዮጵያውያን በወቅቱ ያው ብዙዎቻችን በወጣትነት እድሜ ስለነበርን ኳስ እንጫወት ነበረ። እኛም አካባቢ ደግሞ ጥሩ ኢትዮጵያ ውስጥም እስከ ብሔራዊ ቡድን ደረጃ ይጫወቱ የነበሩ ልጆች ስለነበሩ በየእረፍቱ ሰዓት እንጫወቱ የነበረን ልጆች ሰባስበን በአውሮፓ የኢትዮጵያን የባህልና ስፖርት ማህበር አለ፣ እሱ የሚያዘጋጀው ዓመታዊ ዝግጅት ይደረግ ነበር በወቅቱ ቤልጅየም ላይ። እዛ ለመሳተፍ በ2005 ያው የመጀመሪያችን ተሳትፎ ነው። እዛ ለመሳተፍ ያው ኢትዮ ስዊዝ ባህልና ስፖርት ማህበርን እንደ ማህበር መስርተን እዚህ ያሉ ኢትዮጵያውያን ያው የአልባሌ ቦታ እንዳይውሉ እረፍታቸውን ዊኬንዳቸውን እዚሁ ስፖርት ሜዳ እንዲያሳልፉ በማሰብ ሰብሰብ ብለን እንግዲህ ቤልጅየም 2005 ተሳትፈን ከዛ ጀምሮ እስካሁን ድረስ የተሳተፍን ነው ማለት ነው ላለፉት 17 ዓመታት።
መልካም። ወደ ታሪኩ ልምጣና በአመታት ውስጥ ይሄ የእናንተ ማህበር በስዊዘርላንድ የሚኖሩ ኢትዮጵያውያንን በማቀራረብ ረገድ የነበረው ሚና ምን ነበረ? ይሄ ፌስቲቫል የታለመለትን ዓላማ በመምታት ረገድስ ምን ያክል ተሳክቶለታል በአመታት ውስጥ?
አመሰግናለሁ አብታሙ። እንግዲህ ያው ወንድሜ ዳኒ እንደገለጸው 17 ዓመት አድርገናል። ስለዚህ ያደረግነው ነገር ትንሽ ዘግይተናል ብንል በጣም ማለት 7ኛው ነው እንግዲህ አሁን የሚደረገው። ግን ቢሆንም መጀመሪያ የምናየው የነበረው ራሳችንን ሰብስበን ተሰባስበን በኤሮፕ ባለው ዝግጅት ላይ እንደዛም ሆኖ ግን ቲሙ ቡድኑን ብቻ ይዞ ሳይሄድ ባሶችን በመከራየትና ህብረተሰቡ እንዲሳተፍና እዛ ቦታ ላይ እንዲውል እንዲገናኝ ያደርግ ነበር። ከዛ በመነሳት ለምንስ እንደዚህ በዛ ያለ ህዝብ እኛን የሚደግፉ ደጋፊዎች ማህበረሰቡ ውስጥ ያለው እንደዚህ ከበዙልን ለምን ሀገራችንስ ላይ የራሳችን የሆነ ከዚህ በኢሮፕ ኢትዮጵያኖች ስፖርት እና ባህል ፌዴሬሽን የሚያዘጋጀው በፊት አዘጋጅተን ለዛም ዝግጅት የሚሆነንም መሰባሰባችንን አጠናክረን ለምን አንሄድም በሚል ጀመርንና ያንን የመጀመሪያውን ሂደት እንግዲህ በጄኔቫ ላይ ያደረግን የተለያዩ ካንቶኖች፣ ካንቶን ነው የሚባለው ያው ስቴቶች ውስጥ ነው ያለ ነው የተለያየ እና ጄኔቫ ላይ ጀምረን ጥሩ እንቅስቃሴ ጥሩ እንትን አገኘን፣ ህብረተሰቡ መጣ። በተለይ ደግሞ ታዳጊዎች ላይ የነበረው ሁኔታ በጣም ጥሩ ነው እና ያ ነገር አነሳሳን፣ አበረታታንና እንግዲህ ያው እስከ 7ኛው ድረስ ደረስን ማለት ነው እና ህብረተሰቡ በዚህ ብዙ ነገር ተጠቅሟል። ይገናኛል፣ ባህሉን እዛ ላይ ያለ ህብረተሰቡ ብቻ ሳይሆን እዚህ አገር የሚኖረው ራሱ ነዋሪው የኢትዮጵያ ዜጋው እየመጣ የሚያባል ያለው ሁኔታ በገናኘት ሙዚቃውን ምግቦቹን ሁሉ ነገር በማየት ተደስቶበታልና ጥሩ ነገር አግኝተንበታል ብለ በደስተኛ ሆኜ ነው የማወራውና አሁንም ቢሆን ያንን ግብ የመጣበት ለኛ ማበረታታት ሰጥቶን በየአመቱ የምንቀጥለው ነገር ሆነ ማለት ነው።
መልካም እንግዲህ ዛሬ ተገናኘነው 7ኛውን የኢትዮ ስዊዝ የባህልና ስፖርት ፌዴሬሽንን ማን ነው ፌስቲቫልን ይቅርታ ለማዘጋጀት እየተሰናዳችሁ ባላችሁበት ሰዓት ነው። በዘንድሮ ፌስቲቫል ምን አይነት ክንውኖች ይኖራሉ? ወጣቶች በዚህ ፌስቲቫል ውስጥ ደግሞ አበይ ተዋናያን እንዲሆኑስ ምን አይነት ነገሮችን እያደረጋችሁ ነው? ዳንኤል ወዳንተ ልመለስ።
ያው እንደተባለው ዘንድሮ 7ኛ ጊዜ ነው ሰባሰበው የዝግጅት የሚደረገው ከተጀመረ 9 አመቱ ነው። ግን ባለፉት 2 አመታት በኮቪድ ምክንያት ዝግጅቱ ሳልነበር ያው ተቋርጦ ነበር። እንግዲህ ይሄ ዝግጅት እዚህ ስዊዘርላንድ ውስጥ ትልቁ ኢትዮጵያውያንን የሚያሰባስብ ድርጅት ነው፣ ፌስቲቫል ነው በባህልና በስፖርት መስክ ማለት ነውና እንዳልከው ዋናው የዝግጅት ተዋናያን ወጣቶች ናቸው። ኳስ ብቻ ሳይሆን ደግሞ በባህልም አለ። በባህል የሙዚቃ ዝግጅቶች፣ ውዝዋዜዎች ለልጆችና ለዚህ ሀገር ነው ለተወለዱ ልጆችና ለዚህ ሀገር ነዋሪ ባህላችን ኢትዮጵያዊነታችንን የምናሳይበት ትልቁ መድረክ ነውና የዘንድሮ ዝግጅት በኳሱ ዘርፍ እንደሌላው ጊዜ እዚህ ስዊድን ውስጥ ያሉ ብቻ ሳይሆን ከአውሮፓም ከስዊድንና ከጀርመን የሚመጡ ቡድኖች ይኖራሉ። እዚህ ደግሞ ሁሌ በየጊዜው ዝግጅት እናዘጋጅ ኤርትራውያን ወንድሞቻችን አሉ። ያው አንድ ህዝቦች ነን፣ ተመሳሳይ ባህል ያለን ህዝቦች ነን። የዝግጅታችን አድማጮች ናቸው። ብዙ ጊዜ ያው እነሱም እንደ ቡድን ቲም ይዘው ይመጣሉ፣ ይሳተፋሉ። እና ይሄ ዝግጅት እንግዲህ ዘንድሮ እኛ የምንጠብቀው ያው የተቀዛቀዘ ባለፉት 2 አመታት የተቀዛቀዘ ነበር በኮቪድ ያው ሁሉም ቦታ ይታወቃል። ያንን ስሜት ለማፍረሳት ሀገራችን ውስጥ ደግሞ የተፈጠሩ ችግሮች አሉ። ያው እንደምታውቁት ሰውን ህብረተሰቡን ትንሽ የማራራቅ ሁኔታ ነበረ፣ መቀዛቀዝ ነገር ነበረና ይሄ ዝግጅት ያንን አንድነት ያንን ኢትዮጵያዊነት መልሶ ያመጣል አሁን ያሰባስባል የሚል እኛ ፍላጎት አለን። እቅዳችንም ያ ነው፣ እዛ ነው እየሰራን ያለ ነው። እንግዲህ ከእግዚአብሔር ጋር ይሳካል ብዬ ገምታለሁ።
መልካም ወደ ታሪኩ ልመለስ። እንግዲህ ከሀገር ቤት ርቆ እንደዚህ ያለን ዝግጅት ማዘጋጀት፣ እንደዚህ ያለ ፌስቲቫልን ከአመት ወደ አመት ማሸጋገር የራሱ ፈተናዎች አያጡትም ብዬ አስባለሁ። በስካሁን ጉዟችሁ የነበሩት ፈታኝ ጉዳዮች ምን ነበሩ? በምን መልኩ ስለተፈቷቸው ይቻላችሁ?
አዎ እንግዲህ እንዳንድ እንትም ዜጋ በአገር በዚህ ሀገር ላይ ስንኖር ትንሽ ከባዱ ነገር ቶሎ እንደዚህ የፕሮግራሙ ቦታዎች የማግኘት የተመቻቸ የሆነ ማለት ነው። ከኛ ከሚመጣው ህብረተሰብ ጋር ያንን ነገር ምንም አይቸገር ሁሉንም ነገር ላይ በጥሩ ሁኔታ የሚያልፍበት መንገድ የሚሆንበትን ቦታ ነበረ። ትንሽ እስኪገኝና ፈተና የነበረው ግን እሱ ከተገኘ በኋላ ግን በእውነት የቲዮሲ ኮሚቴዎች በጣም ሊደነቁ የሚገባው ጊዜ ሰጥተው ቀደም ብለው በነገሩ ላይ በመነጋገር እና ዝግጅቱ ላይ በመዘጋጀት ፈተናዎችን እንግዲህ ቶሎ ለመጋፈጥ እና ወዲያው ደግሞ ያንን ለማጥፋት ሞክረው ችለዋልም። እና ያ ዋናው ነጥብ እንግዲህ ሜዳ እና ቦታ ነው። ቦታው ከተገኘ በኋላ ግን ብዙዎች ነገሮች ምንም ከባድ የገጠመን ነገር የለም። እስካሁን ድረስ ዝግጅቱም እስካሁን በጥሩ ሁኔታ እና በቆንጆ ሁኔታ ነው እስካሁን ያሉት የተካሄዱት። እኛም የምንጠብቀው ደግሞ ዝግጅቱ ሁል ጊዜ የሆነ ስቴፕ እየጨመረ እና ጥሩ ከፍታ ላይ እንዲደርስ ስለሆነ ጥረታቸው በየጊዜው የተለያዩ ነገሮችን በማምጣት ቅድም ወንድሜ ዳንኤል እንደጠቀሰው በተለይ የአሁኑ ዝግጅት ለየት የሚያደርገው እንደ አሳብ ራሱ የቤተሰብ ዝግጅት ብለን ነው ዋና እንትን የሰጠ ነው አርስት የሰጠ ነው። ያ ምንድን ነው? ቤተሰቦች መጥተው ከልጆቻቸው አብረው ጊዜ ተሰጥቷቸው በደንብ እንዲዝናኑ እንዲጫወቱ ልጆቹም ያሁን በዚህ 9 አመት ራሱ ዳኒ እንደተቀበለው ያ ትንሽ ሆነ የነበሩ ልጆች አድገው ያንን ፕሮግራም እያስታወሱ ከራሴም ልጅ እንደምሳሌ መስጠት ይችላል እዛ ቦታ ላይ ቆሞ ኳስ የመጫወትና ያንን ነገር ለማየት የጓጉበት ሰዓት ነው። ለምን በዛ ሰዓት የነበራቸው በማስታወስ ማለት ነው። አሁንም ይሄንን ነገር ጠብቆ ወደፊት የሚሄድበት ለማድረግ ነው የሚሄደው እንጂ የከፋ ነገር ስለሆነ እንግዲህ የከፋም ባይሆን አስቸጋሪ ምን ነው ያ ነበር ያ ከተገኘ ሜዳው አጠቃላይ ኢንፍራስትራክቸሩ ከተስተካከለ በኋላ ሁሉ ነገር በጥሩ ሁኔታ ነው እንግዲህ የሚሄደውና እግዚአብሔር ይመስገን እስካሁን ያስቸገረን ነገር የለም። በጥሩ ሁኔታ ነው የሚዘጋጀው። ይሄም ደግሞ ያሁኑ በጥሩ ሁኔታ እንደሚዘጋጅ እርግጠኛ ነኝ። እየተዘጋጀ ማጋጣሚ ሆኖ የሚኖርበትም ሀገር ነው ያለው። ብዙ ነገሮች ውስጥም ስላለውበት ብዙ ነገሮቹ ተስተካክሎ እየሄደ ያለን።
መልካም፣ በጣም አመሰግናለሁ። ዳንኤል ወደ አንተ ልመለስና የማህበራችሁ ቀጣይ ህልሞች ምንድን ናቸው? መሰል ማህበራት በተለያዩ ሀገራትም ይጠናከሩ ዘንድ በዛው በስዊዝም ይበረታቱ ዘንድ የትውልደ ኢትዮጵያውያን ሚና ምን መሆን አለበት ብለህ ትመክራለህ?
ኦኬ፣ በጣም ጥሩ እና መሰረታዊ ጥያቄ ነው። ቀደም እንዳልኩ እንግዲህ 17 አመት ይሄ ማህበሩ ማለት ስዊዝ የባልና ስፖርት ማህበር ከተመሰረተ 17 አመት ነው። በዚህ 17 አመት ውስጥ እኛ ላለፉት አመታት እንሰራ የነበረው ነገ ልጆቻችን ብዙዎቻችን እዚህ ሀገር ልጅ ወልደናል። ልጆቻችን የብዙዎቹ ልጆች እኔና የታሪኩ ልጆች ትንሽ እድሜያቸው ዝቅ ያለ ቢሆንም ግን የደረሱ ልጆች አሉ። በዋናነት ይህንን ማህበር ይህንን ዝግጅት ልጆቻችን እንዲረከብ ነው የምፈልገው። ዛሬ እኛ ድሮ ኳስ እንጫወት ሜዳ ላይ ይመጡ የነበሩ ህጻናት ልጆች አሁን ደርሰው እየተጫወቱ ያሉ ልጆች አሉ። ከአባቶቻቸው ጋር ኳስ የሚጫወቱ ልጆች አሉ። እነዚህ ልጆች ብዙ ነገር ነው የሚማሩት። አንደኛ ኢትዮጵያዊነትን፣ የኢትዮጵያን ባህል፣ ኢትዮጵያን አለባበሱን፣ አመጋገቡን፣ አኗኗሩን እዛ መጥተው በሚያዩ ጊዜ ይለምዳሉ። እዛ መሰባሰቢያም ይሆናቸዋል። ከጓደኞቻቸው ጋር ልዩነት እናያለን። ብዙ ጊዜ እዛ ሜዳ የሚመጡ ልጆች ከኛ ጋር እንደዚህ የሚያሳልፉ ልጆች እና ሌሎች ልጆች ጋር ብዙ ልዩነት እናያለን። ሱስ ውስጥ አታያቸውም፣ ያልሆነ ባህሪ ሲያሳዩ አታያቸውም። እና ይሄ ነገር በዋናነት ልጆቻችን አንጾ ስለሚይዝ ከኛም በተዋረድ ልጆቻችን አላማው ልጆቻችን ተረክበው ከዚህ በኋላ ብዙዎቻችን እየበቃን ይመስለኛል። ኳስ የምንጫወት አይደለንም። ልጆች ይዘው እንዲቀጥሉ በዋናነት በሱ ነው የምንሰራው። እንደተባለው በተለያዩ አገራት ማህበራት አሉ። ችግሩ በዋናነት እኛ ጋር ምንድን ነው ጥሩ ነገር ብዬ ማስበው እስካሁን ጠብቆ ያቆየን አንደኛ ትልቅ መከባበር አለ። እኛ ታላላቆች አሉ። እኛ ቲም ውስጥ በብሔራዊ ቡድን ደረጃ ተጫውተው ያለፉ በጣም ስም ያላቸው ሌጀንድ የሆኑ ተጫዋቾች አሉ። እንደው ሌሎቹ እንኳን ትቼ አስራት አዱኛ ምናልባት ታውቀው ይሆናል፣ የቡድናችን አሰልጣኝ ነው። አስራት አዱኛ ማለት በኢትዮጵያ ብሔራዊ ቡድን ውስጥ ትልቅ ስም የነበረው የኢትዮጵያ ቡና አሰልጣኝ የነበረ አስራት አዱኛ ሜዳ ላይ መጥቶ ከእኛ ጋር ቁጭ ብሎ የተጫወተ ሲያሰለጥን እዛ ጋር የምታየው ነገር አለና አክብሮት ከዛ ይጀምራል። መከባበር ስላለ ይሄን ያህል አመት እኔ ስዊዝ ውስጥም በአውሮፓም ደረጃ ብዙ ማህበራት ያሉ አይነስተኝም። 17 አመት ካለምንም እንዴት ነው በየማህበሩ ታውቃለህ፣ ብዙ የሚገቡ የሚወጡ አሉ። እኛ ጋር እውነት ለመናገር ከሁለት ከሶስት ሰው በላይ አላውቅም። በዚህ 17 አመት ውስጥ ሁሉ ወጣ እስካሁን አሉ ድሮ የነበሩ ልጆች፣ በየጊዜው የሚጨመሩም እንዳሉ ሆኖ ማለት ነው። እና በዋናነት ማህበራት ውስጥ እንደዚህ አይነት ማህበራት ወጣቶች ስለሚበዙ መከባበር ያስፈልጋል። እና በኢትዮጵያዊነት መንፈስ ይዞ መስራት ፖለቲካ ብዙ ጊዜ ቲሞች ችግር ይፈጥራል። ይሄ ማይካር ነው፣ ቲሞችን ክራክ ያደርጋል። ብዙ ጊዜ ቲሞች ውስጥ እንዲህ ፖለቲካ አስተሳሰብ ሲመጡ ችግር ይፈጥራል። ብዙ ቲሞች የሚበተኑት በዛ ነው ብዬ አምናለሁ፣ የምናየውም ነው። ይሄንን የተለያየ ፖለቲካ አመለካከት ቢኖርም እዛ ጋር እስከመጣን ድረስ በዋናነት ስፖርት ነው፣ ከዛ ቀጥሎ ኢትዮጵያዊነት ነው። እና ያንን ይዞ መስራት ያለባቸው ይመስለኛል። እኛ እስካሁን ድረስ ጠብቁን፣ ወደፊትም ያስቀጥለናል ብለን የምናስበው መንፈስ ይሄ ስለሆነ እንደ ልምድ ልናጋራ የምንችለው ወይም እኔ በግሌ ላጋራ የምችለው ልምድ ይሄ ነው። አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ውይይታችንን ወደ ማጠቃለሉ እየተጠጋን ነው። ውይይታችን ከማለቁ በፊት ግን መረሳትና መረሳት የሌለበት መነሳት ያለበት ጉዳይ የምትሉትን በአንድ ደቂቃ ውስጥ እንድታጋሩን ይሁን። ታሪኩ ወደ አንተ ልምጣና።
እሺ ደስ ይለኛል። አመሰግናለሁ አብታሙ። እኔም ማሳብ ነበር በዚህ አጋጣሚ አሁን እንግዲህ ኢትዮ ስዊዝ ስፖርት እና ባህል ፌዴሬሽን ስሙ ኢትዮ ስዊዝ ሆነ ኢትዮጵያን ስም ካስቀድሞ እስኪያዘ ድረስ እዚህ ላለው ጉዳይ ብቻ ተሯሯጥበት መንገድ ሳይሆን በእውነት እንግዲህ ሀገራችን ላይ ባሉ ብዙ ችግሮች አሉ እና ካሉ ችግሮች ሁሉ የተወሰነችውንም ለመቅረፍ እንደ ቡድን ከአባላትም ከተጫዋችም የሚገኙ ወራዊ ገቢዎችንም እንደዚሁም አንዳንድ ድርጅቶች አሁን ድርጅት ተዘጋጅቶ የተወሰነም ገቢ ሲኖር በአመትም ካለው በጀት ላይ 1,000 ፍራንክ ያው በስዊስ ፍራንክ ነው በጀት በማድረግ ከዚህ ከሚገቡ ጋር በመሰብሰብ ትምህርት አቅማቸው ሳይችል ለመማር ያሉ ልጆች አሉ እና እነሱ ልጆች ቡድኑ እየከፈለላቸው እየተማሩ ነው ያሉት። እንደውም በቅርብ ደግሞ በነበረው ችግር ውስጥ አፋር ላይ ቤት በፈረሰባቸው ቤት እስከ መስራት ድረስ ደርሷል እና በቋሚነት እነዚህ ልጆች እየተረዱ ትምህርታቸውን እየተማሩ ነው። ያ ደግሞ ከጎን የሚሄድ ነገር ነው ማለት ነው። ቡድኑ የሚያደርገው ነገር ከስፖርቱ ባህሉ እዚህ ካለው ሁኔታ ወደ ሀገራችን ደግሞ ዞር ብለን ነው እና ለወደፊትም እንደዚሁ የተጠናከረ ሳስብ ይህንን መድ ያለበት ከኛ ስር መጥተው የሚረከቡ ተረክቡ ያንን ነገር አስቶ ከኛ በተሻለ መንገድ ደግሞ ይህንን ነገር በነገራችን ላይ ሁለተኛው የኢትዮ ስዊዝ ታዳጊዎች እንደዚሁ አባቶቻቸው አብረው ሆኖ ነው ልጆቻቸው ሁለተኛ ሲመስረተው በኢሮፕ ባልነሱ ሁለተኛ ሲሆኑ ነው ተጫውተዋል። አሁን ደግሞ ነገር በእርግጠኝነት አንደኛው ሲሆኑ ነው ያስኬደው ያለው
በጣም አመሰግናለሁ ዳንኤል። የመጨረሻውን አንድ ደቂቃ ላንተ ልስጥህ።
ያው በቅድሚያ እንግዲህ አመሰግናለሁ ያው አንድ ደቂቃ ካለቀሽ በኋላ ለሰጠን ድል እናመሰግናለን። እኔ በግብዣ ማድረግ ነው የምፈልገው በተለያየ እዚህ ስዊዝ ውስጥና ባድል ከተማ ፈረንሳይ የጀርመን ድንበር ስለሆነ ያው እዛ አካባቢ ያላችሁ ኢትዮጵያውያኖች በመጪው ሴፕቴምበር 24 ቀን በባዝል በሚደረገው ዝግጅት እንድትመጡ እንጋብዛችኋለን። ያው እንደተለመደው በተለያዩ ቲሞች ተጋባዥ ከጀርመንና ከስዊድን የሚመጡ ቡድኖችን ጨምሮ ስዊድን ውስጥ ያሉ ቲሞች የሚኖር የአዋቂዎችም የታዳጊ ህጻናትም የኳስ ውድድር ይኖራል። የባህል ውዝዋዜና ሙዚቃ ይኖራል። ከዛ ባለፈ ደግሞ ያው ስታንዶች የተለያዩ ስታንዶች ይኖራሉ። የሃይማኖት ተቋማት ተሳታፊ የሚሆኑበት እና የተለያዩ ማህበራት ተሳታፊ የሚሆኑበት ስታንዶች ይኖራሉ። ምግብ መጠጥ አለ። እንግዲህ መተን ያው የቺን ምርጥ የሆነች የኢትዮጵያውያን መሰባሰቢያ ቀን አብረን እንድናከብር ግብዣ አቀርባለሁ። በጣም አመሰግናለሁ ቪኦኤ። እግዚአብሔር ይስጥልን።
እኛም በጣም እናመሰግናለን ዳንኤል በስራትና ታሪኩ ገብሬ። በቅርቡ ስለሚደረገው 7ኛው የኢትዮ ስዊዝ የባህልና ስፖርት ፌስቲቫል ብሎም በስዊዘርላንድ የሚኖሩ ኢትዮጵያውያንን ለማቀራረብ ስለሚጥረው ማህበራችሁ ስለነገራችሁን፣ ሀሳቦቻችሁን ስላጋራችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም እድል ይግጠማችሁ።
መልካም ምሽት። እናመሰግናለን።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ወደ ሌላ ዘገባ እንሻገር። አዲስ ፓወር ሃውስ በሴት በጎ ፈቃደኛ የሥርዓተ ጾታ ባለሙያዎች አማካኝነት የተከፈቱ የፌስቡክና የዩቲዩብ ገጾች አማካኝነት የተለያዩ ስራዎችን ሲሰራ የቆየ ቡድን ነው። ከተመሰረተ ከአራት ዓመት በላይ የሆነው ቡድኑ ከሥርዓተ ጾታ ጋር የተያያዙ ጉዳዮች ላይ ወጣት ሴቶች ሐሳባቸውን እንዲሰጡና እንዲያንሸራሽሩ በተለይም መብታቸውና ፍላጎታቸውን ለይተው እንዲያውቁ በማድረግ ያግዛል። በቅርቡም ህጋዊ ተቋም በመሆን የተለያዩ ስራዎችን በመስራት ላይ ይገኛል። ኤደን ገረመው የተቋሙን መስራች ሃና ለማ አግኝታ አነጋግራለች። ቆይታቸው ሃና ራሷን ከምታስተዋውቅበት ይጀምራል።
ሃና ለማ እባላለሁ። የሴቶች መብት ተሟጋች ወይም ደግሞ ወመንስ ራይትስ አድቮኬት ነኝ ኢትዮጵያዊ። ከዛ በተጨማሪ ደግሞ የሥርዓተ ጾታ ጥናቶችን ወይም ጀንደር ሪሰርች ላይ ከሶስት ዓመታት ከአርታኝ ሀሳ ላይ ቆይቼ ሰርታለሁ እዚህ ኢትዮጵያዊ። ከዛ በተጨማሪ አዲስ ፓወር ሃውስ የሚባል ሴቶች የተመሰረተ እና ደግሞ ወጣት ሴቶችን ለእኩልነት ለማብቃት እየሰራ የሚገኝ የመድረክ አድምን
በጣም ነው ማመሰግነው በድጋሚ ሃና ከስራ ተጽታ ጋር በመስራት ረዘም ያለ ጊዜ ወስደሻል ቆይተሻልና እንደዚህ በግልሽ በቃ ይሄ ነገር መብቃት አለበት ወይም ደግሞ ለምንድነው እንደዚህ የሆነ ያለው ብሎ መጀመሪያ ጊዜ ጥያቄ ፈጠረብሽን መታስተውሹ ነገር አለ?
በሚከባ እንግዲህ ለምን ጀምሩ ይነሳል እንከቀመኝ ነው ወደዚህ እስቲ መስተዋቃችሁ ደረጃ ደረጃ ነው እንደሞ ጥያቄ ፈጠረብኝ ነገር አለ። ያም ደግሞ ምንም ታመስ ከኛም ጀምሮ ሲቶች በጣም ይነካፋል እና ይህ በጣም የተለመደ ገጠመኝ ነው። በዚህ በተለይ የኢትዮጵያ ከተሞች ውስጥ ማለት ነው አዲስ አበባን ጨምሮ የሚያደርጉበት ሴጋ ላይ መነካት በጣም ልምድ ነው። ወንዶች ሴቶች የሚለኩበት ምክንያት ምንድን ነው? ያመት ቲኬት የመጣው አንድን ሰው እንደልብ ያለናገር ሴቶች ሲሆ ነገር ለምንድን ነው ማድረግ ያልቻሉት ምንድን ቃል ነው? እና ደግሞ ያ የመላቀፍ ልምድ ደግሞ ምንድን ነው ያለው ልምድ ነው ለማስተማር እየሞከረለው ምንድን ነው የሚለው ነገርና የፓወር መዛባትን ወይም ወንዶች ካሪያ ጋር የሚሰጣቸው መስጋነት ሴቶች ደግሞ የተመሰላቸው እንዳለ እና እሱ ነገር በጣም በተደጋጋሚ ትግል ሲያስፈልግ ነበረ። እኔ መልሽ በጣም እናገር ነበር እንደዚህ ነገሮች ደርሱ ግን ላይ ሲደርሱ ግን ያየሁት ነገር ማህበረሰብ እንደውም የሚናገሩ ሴቶችን ዝም ማስባል ይፈልጠዋል። እንደዚህ ነገሮች ላይ ያሰፋ ብቻ ሰው ማለት ነው ሴታዊ ጥቃት ላይ የሴቷ ጥፋት ነው የምናወራው ወይም ደግሞ ሴቷ መናገሯል እንደ እሷ ብልግነት ተደርጎ ነው የሚወሰደው። የደፋሪ ወይም የተላካፊ የሴቷ ጥቃት አድራሹ ሰውን ጥፋት ሳይሆን የሚያስበው ነው። እነዚህ የማህበረሰብ ውስጥ አመለካከት ስጫቶች መዛባት ላይ እና መቀየር አለበትም ብዬ እያመንኩት ያለው ነው ማለት ነው።
አሁን ከምትሰሪያቸው ስራዎች መካከል አዲስ ፓወር ሃውስ የተሰኘ የእንስታዊት መገናኛ ብዙሃን ወይም ፌሚኒስት ሚዲያ ከፍታችኋል። ይሄ ዲጂታል ሚዲያ ነው። እንዴት ነው ሊጀመር የቻለው? ከምንድን ነው የመነጨው?
ቅድም ካልኩሽነት ጋር የተያዘ ነው። እነዚህ የቴጂን ተቀምቶች ናቸው። ከዛ ጀምረው ወደዚህ ሚንታሊት ሚዲያ ኤዲቃፍ ለመጀመሪያ ጊዜ ከሚስት ሚዲያ የሚሆን አይዲያ እንድንመሰል ተይዘፋፍ ነው ማለት ነው እና ጓደኞችን ይህም ማለት የተፈጠረ እኩልነት ለምንድን ተቀጽ የሚለው ወይም ደግሞ እንደለከፋ ያ ያሉ ጥቃቶች በተለይ ለምንድን ነው ለጥቃት ለራሱ የማይቆጠሩ? ስልጣን ላይ ሴቶችን ማውጣት እንላለን፣ ፖለቲካ ሴቶች እንዳይሳተፉ፣ የውሳኔ ሰጪ ሴቶች እንዲሳተፉ እንላለን። ግን እነዛ ሴቶችም እዛ መድረክ ላይ ሲወጡ ለምንድን ነው እነዚህ ጥቃቶች ለጥቃት የማይቆጥሯቸው? ወይም ደግሞ የሴቶች ጉዳዮች እንደ ሁለተኛ ነገር የሚታይ ሁለተኛም ከታይ የሚለውን ነገር በጣም ብዙ ተነጋግረንበት ነበረ እና ተረዳ ነው ሁሉም ሴት አንድ አይነት አይደለች፣ ሁሉም ሴት ትጠቃለች። ተመሳሳይ የህይወት መሬዳት ነው የሚደርስባት ጥቃቶች አንድ አይነት አይደሉም። ይህም አንዳንድ ሴቶች ይበልጥ ጫና እንደሚኖር እንድናቅ ይታወቃል። በተለይ ወጣት ሴቶች የሚደርስባቸው ጥቃቶች ብዙ ጊዜ እዛው ነው ተዳክመው የሚቀሩ። ድምጻቸውን በፖለቲካ መድረኮች ላይ ውሳኔ ሰጭነት ላይ አብዛኛውን ጊዜ መቼ ሊሆን የማይሰማ ነገር ነው እና ይህንን ነገር መቀየር ፈልገን ነው እኛ ሁላች የወጣት ሴቶችን ድምፅ ማጉላት አለብን፣ እንዲናገሩ ማድረግ አለብን። ወጣት ሴቶች ብቻ ሳይሆን ደግሞ ወጣቶች በአጠቃላይ ወንዶችን ጨምሮ መነጋገር መጀመር አለብን፣ መማር መጀመር አለብን። ሶሻል ሚዲያን የምንጠቀምበት መንገድ መቀየር አለብን የሚል ሀሳብ መጣለን። ምክንያቱም ከበፊት ያለው ትውልድ የምናውቀው ነው። የእኛም ትውልድ ግን መቀየር የምንችለው ቢሆን በሰዓት ቦታ ላይ በመስጠት ብቻ አይደለም፣ እንዲነጋገር በማድረግ ጥያቄ የሚጠይቅ ትውልድ እንዲሆን ማድረግ፣ ጥርጣሬ የሚፈጠርበት የሰማውን ብቻ የሚያምን ሳይሆን በራሱ ጥናት ሰርቶ እንዲያውቅ በማድረግ ማነጽ ተፈለግን ነው ማለት ነው። ስራት የሚጀምር ነው። ዋና ዋና የሆኑ ሶስት አላማዎች ነበሩት ሲጀምር። አንደኛ ስርዓተ ጾታ ጥናት መጽሐፍ እንፈልግ ነበረ። ወጣቶችን ያማከለ ወጣቶች ጥናቱን የሚሰሩት ጥናቱን እነት ያጠነጠነባቸው የሆነ የስርዓተ ጾታ ጥናት የሚሰራ ድርጅት ነው ማለት ነው ስፓወርሃውስ። ከዛ በተጨማሪ ደግሞ ያጠናነውን ነገር ሪፖርት ማድረግ እንፈልጋለን፣ ወይም ህዝቡን ማሳወቅ፣ የህዝቡን አመለካከት መለወጥ እንፈልጋለን። አሁን ለምሳሌ በለከፋ ላይ የሚሰራቸው ጥናቶች እንደሚያሳዩን ከሆነ ለከፋ ከአብዛኛው ሰው እንደ ችግር እንደማይቆጥረው የተረዳ ነው። አንዳንድ ሴቶች እኮ ይመቻቸዋል አይነት ምክንያት ሲቀርቡ፣ አርጊመንቶች ሲቀርቡ ደግሞ ምን ያህል ይበልጥ ጫና እንደሚያደርሱ ሴቶች ላይ እነዚህ ነገሮች ውስጥ እንዴት እውነት ናቸው ወይ የሚሉትን ነገሮች አጥንተን ሪፖርት ማድረግ የቻልንበት ሁኔታ አለ። ከዛ በተጨማሪ በሶስተኛ ደረጃ ነት ደግሞ ካፓሲቲ ዴቨሎፕመንት ላይ ወይም ደግሞ የሴቶችን ማጎልበት አቅማቸውን ማጎልበት ላይ በጣም ብዙ ሰፋ እንገኛለን።
እንደ ስርዓተ ጾታ ባለሙያ ለከፋ እንዴት ነው የሚታየው? ከያቱም እዚህ ቀደም አንዲት ታዋቂ ግለሰብ የሴቶች አምባሳደር እንድትሆን ተደርጋ በሰጠችው ቃለ መጠይቅ ላይ ለከፋ ቆንጆ ነሽ መባል መደነቅ አድናቆት ከሆነ ምንም ችግር የለውም። ክፉ ነገር መቆናተሉ ወይም መጓተቱና በስድብ የሚመጡት ነው የሚል አስተያየት ተሰጥቷል ነበርና እንግዲህ እንደ ስርዓተ ጾታ ባለሙያ እዚህ ላይ ያለሽ አስተያየት ወይም ደግሞ ምክር
አዎ እሺ ነገር እኔ በጣም ሰምቼ በጣም ያዘንኩባቸው ቃለ መጠይቆች መሀል አንዱ ነው እና ምን ያህል ሴቶች እኛን ይወክሉናል ብለን ሴት ሞከልስታን ሆነ አብዛኛው ስራ ይገንበት ነው ብዬ አስባለሁ። ገና ነገራ የኔ ጾታ አላት አንድ ሰው ማለት ለሚት ቆምልኛለች ማለት አይደለም። ለዛ ሊገነቡታል የምናወጣቸውን ሰዎች የሆነ ድምፅ ለመሆን የሚበቃ ያህል አረዳዳላቸው ወይ ያለ ኤክስፒሪንስ ላይ የሚለውን ነገር እንድናስተባጅ ይሆናል። መጥ አጋጣሚ ነዚህ የማስበው ነገር ነው። ምክንያቱም ለከፋ የሚነሳበት ምክንያት የፓወር ባላንስ ስለሌለ ወይም ደግሞ ወንዶች የሚሰጣቸው አቅም ከሴቶች በላይ ስለሆነ እንደሆነ ነው የምናውቀው። ከዛ ደግሞ ሲጠቅል ሴቶችን እንደ ሚዛን ሲሆን ወይም ከሰው ነው ትንሽ ያነሱ አይነት የምናስባቸው ሴቶችን በማናገር አንታ ለከፋ ማለት ሴቶችን በማናገር ቀጥታ አንታ እነሱ ላይ ማውራት የፈለግነውን ነገር እንድንናገር ነው የሚያሳየው። እሱ ነው ባህል። ለዛ ቆንጆ ነሽ እንኳን ቢሆን እንደ ኮምፕሊመንት ጥሩ ነገር ነው እየተናገረ ያለው ሰው እንኳን ቢሆን እያለን ያለ ነው ያ ሰው እያናገራት ሳይሆን እሷ ላይ ነው እያወራ ያለው። ምንም ከሷ ነዚ እየጠበቀ አይደለም። ለዛ የአቅም እነዛ ባክነት አገኝ። ከዛ በተጨማሪ ደግሞ ሴቶች ክሪቲካል ጥሩ ነገር እስካሆነ ድረስ የሚባለው ነገር ኮንጀሬሽን የሚባለው ነገር ወደ ስድብ የሚቀየርበትን ሰዓት አናውቀውም። ለዛ በአጠቃላይ አንድን ነገር መከልከል ነው እንጂ ያለብን ጥሩ ሲሆን መጥፎ እያለ የምንከፋፍለው ከሆነ ባህሉ ይበልጥ እያራዘን ነው እንጂ እንደዚህ ያደርገናል። በሶስተኛ ደረጃነት ደግሞ እንደዚህ አይነት አድንቆቶችን ለምንድን ነው ከማናቃቸው ሰዎች ከመቀበል ድረስ እንዲፈልግ የተደረግ ነው? ሰፋ ያለ አመለካከት ደሞት ይኖራል ማለት ነው። እንደዚህ አይነት ቫሊዴሽኖች፣ አድናቆቶች ሴቶችን እንደሚዘነቡ ነገሮች ተደርገው ይታሰባሉ። ነገር ግን አንድ ማያቀኝ ሰው ስለእኔ በሚሰጠኝ አመለካከት የኔ ለራሴ ያለኝ ግምት ሊገነባም ሆነ ሊታሳ ይገባም። እንደዚሁ አይነት አንግል ማየት እንችላለን ብዬ አስባለሁ።
አዲስ ፓወር ሀውስ የሚያዘጋጀው መጽሔት ዲጂታል ነው። እሱም ብቻ ሳይሆን ደግሞ በእንግሊዝኛ ነው የሚዘጋጀው። ለምንድን ነው በአማርኛ ወይም ደግሞ ማህበረሰብ ውስጥ ባለ ቋንቋ መጠቀም ያልቻላችሁት?
ያው በጣም ቴክኒሽኛም ከመጀመሪያ ከተመሰረት በተናስበው ነገር ነው። እንዴት ነው አካታች ነው የምንችለው አፈታፊ ነው የምንችለው እና ደግሞ ሴቶችን ደም ለተወሰነ የወጣት ግሩፕ ብቻ ሳይሆን ለአብዛኛው ህዝብ እንዲደርስ ማድረግ የምንችለው የሚለው ነገር ሁሉ ጊዜ እንዲሆን ለመጻፍ የምናስበው ነገር ነው። ያው ከተቋቋምን ሁለት አመታችን ነው። ከዚህ በፊት በቂ ግን ለመጻፍ እና እነዚህ ነገሮች ለማካተት እስካሁን ድረስ የምናደርገው እንዴት ነው? መጽሔቶቻችን ላይ ቢያንስ አንድ ጽሁፍ በአማርኛ እንዲሆን ለማድረግ እንሞክራለን። በተቻለ መጠን የተለያዩ አይነት ሰዎች እንዲሆኑ ወንዶች ወይም ደግሞ አካል ጉዳተኛ ሴቶች የተለያየ ገጽታ የነበራቸው እና እሱን የሚያዘግቡ ሰዎችን ለመጋበዝ እንሞክራለን። እዛውም ልክ የዩቲዩብ ቪዲዮቻችንን የምልክት ቋንቋ ለመጠቀም እንሞክራለን በብዛት። ከዛ በተጨማሪ ሶሻል ሚዲያ ላይ የምናወጣቸውን ትምህርታዊ ነገሮች ወይም ንግግርን የሚቀሳቅሱ መልእክቶች የተቻለ መጠን በአማርኛ እንዲሆን እያደረግን ነው። በአሁኑ ሰዓት እንደውም በብዛት በአማርኛ እየተሰራን እንገኛለን። ሁልጊዜ ግን ጥናት እየሰራን የሚቀረቀሰው እና ከሌላው ምን ይለያል ይህ ይመስለኛል። ለመሬት ትንሽ ቀረብ ስለምንል ሞር ፍሌክሳብል የበለጠ ፊድባክ ተቀብለን ማሻሻል የምንችለን ማለት ነው።
የአዲስ ፓወር ሀውስ መስራች ሀና ለማ ስለነበረን ቆይታ አብዝቼ አመሰግናለሁ።
አመሰግናለሁ። አሁን
አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሰኞ እንገናኛለን። እስከዛው ድረስ መልካም ሳምንት፣ መልካም የሳምንት ማብቂያ ይሁንላችሁ።